Laudetur Jesus Christus, it barek Jesus Christus, yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat scan sat tokul bezeten shi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein be 26 meter band ba 13765 kilohertz wein be 22 meter band ye qedist member zenaochinna yeteleyayu alemawi merrejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በFacebook Vatican Radio የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 9 2009 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም የዕለቱ ቅዱስ ወንጌልን እናስደምጣቸዋለን። በዕለቱ የእግዚአብሔር ቃል ላይ የላዛሪስት ማህበር ካህን የሆኑት ክቡር አባ መብራቱ ኃይለ ጊዮርጊስ አስተንትኖ ያደርጉልናል። በማስከተልም ካቶሊካዊ ታድሶ እንቅስቃሴ ዓላማ በሚል ርዕስ በእኔ የተዘጋጀውን ተከታታይ አስተምሮ ክፍል 6ን እናስደምጣቸዋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛችሁ። ዮሐንስ መኮንን ነኝ። መልካም ቆይታ ከዝግጅቶቻችን ጋር።
ሐዘንም ቢሆን በደስታይ አቋርጠም ምስጋና ነው ቋንቋይ ሲወቱ ከናከ
ወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ከምዕራፍ 13 ከቁጥር 1 እስከ 30 የዘሪው ምሳሌ። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ብዙ ሰዎችም ወደ እርሱ መጥተው በመሰብሰባቸው ምክንያት በጀልባው ላይ ወጥቶ ተቀመጠ። ሕዝቡም ሁሉ በባህር ዳር ቆመው ነበር። ከዚያም በኋላ ብዙ ነገሮችን በምሳሌ እንዲህ እያለ ይነግራቸው ጀመር። እነሆ ዘሪው ገበሬ ለመዝራት ወጣ። ሲዘራም አንዱ ዘር በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላው ዘር ብዙ አፈር በሌለበት በጭንጫማ መሬት ላይ ወደቀ። መሬቱም ብዙ አፈር ስላልነበረው ዘሩ ወዲያውኑ በቀለ። ይሁን እንጂ ፀሐይ በወጣ ጊዜ ጠወለገ፣ ስር ስላልነበረውም ደረቀ። ሌላው ዘር በእሾሃማ ቁጥቋጦ መካከል ወደቀ። እሾሃማም ቁጥቋጦ አደገና የዘሩን ቡቃያ አንቆ አስቀረው። ሌላው ዘር በመልካም መሬት ላይ ወድቆ በቀለና ብዙ ፍሬ አፈራ። አንዱ 100፣ አንዱ 30፣ አንዱም 60 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚህ በኋላ ደቀ መዛሙርቱ ወደ ኢየሱስ ቀርበው ስለምን ለሕዝቡ በምሳሌ ትናገራለህ ብለው ጠየቁት። እርሱም እንዲህ ሲል መለሰላቸው፣ ለእናንተ የመንግሥተ ሰማይን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ምክንያቱም ላለው ሰው ይሰጠዋል ይበዛለታልም፣ ከሌለው ሰው ግን ያው ያለው እንኳን ይወሰድበታል። እያዩ ከቶ እንደማያዩ፣ እየሰሙ እንደማይሰሙ ወይም እንደማያስተውሉ ስለሆኑ እነሆ እኔ በምሳሌ እናገራቸዋለሁ። ስለዚህ በነቢዩ በኢሳይያስ እንዲህ ተብሎ የተጻፈው በእነርሱ ላይ ይፈጸማል። መስማትንስ ትሰማላችሁ፣ ነገር ግን አታስተውሉም። ማየትንም ታያላችሁ፣ ነገር ግን ልብ አታደርጉም። ምክንያቱም እነዚህ ሕዝብ ልባቸው ደንድኗል፣ ጆሮአቸውንም ደፍነዋል፣ ዐይናቸውንም ጨፍነዋል። እንዲህስ ባይሆን ኖሮ በዐይናቸው ተመልክተው በጆሮአቸውም ሰምተው በልባቸውም አስተውለው ወደ እኔ በተመለሱና በፈወስኳቸው ነበር። እናንተ ግን ዐይኖቻችሁ ስለሚያዩ ጆሮዎቻችሁም ስለሚሰሙ የታደላችሁ ናችሁ። በእውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን እናንተ የምታዩትን ለማየት ተመኝተው ነበር፣ ነገር ግን አላዩም። እናንተ የምትሰሙትን ለመስማት ተመኝተው ነበር፣ ነገር ግን አልሰሙም። ቀጥሎም ኢየሱስ እንዲህ አለ፣ እንግዲህ እናንተ የዘሪው ምሳሌ ምን እንደሆነ ስሙ። በመንገድ ዳር የወደቀው ዘር የሚያመለክተው የእግዚአብሔርን መንግሥት ቃል ሰምቶ የማያስተውለውን ሰው ነው። ወዲያውኑ ሰይጣን መጥቶ በልቡ የተዘራውን ቃል ይወስድበታል። በጭንጫማ መሬት ላይ የተዘራው የሚያመለክተው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ነው። ነገር ግን ለጊዜው ነው እንጂ ስር የለውም። ስለዚህ በቃሉ ምክንያት አንዳች ችግር ወይም ስደት በደረሰበት ጊዜ ቶሎ ይሰናከላል። በእሾሃማ ቁጥቋጦ መካከል የተዘራው ዘር የሚያመለክተው ቃሉን ለጊዜው የሚሰማውን ሰው ነው። ይሁን እንጂ የዚህ ዓለም ሐሳብና የሀብት ፍቅር ወደ ልቡ ገብቶ ቃሉን ስለሚያንቀው ያለ ፍሬ ይቀራል። በመልካም መሬት የተዘራው የሚያመለክተው ቃሉን ሰምቶ በማስተዋል የሚቀበለውን ሰው ነው። እርሱ ፍሬ ያፈራል። አንዱ 100፣ አንዱ 60፣ አንዱ 30 ፍሬ ይሰጣል። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን። ወልድን በእውነት እናምናለን መንፈስ ቅዱስን በእውነት እናምናለን ነዋሪ ሶስትነታቸውንም እናምናለን የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ ሳምንቱን ሁሉ ስንወጣና ስንወርድ ለስጋችን እንዲሁም ለነፍሳችን አገልግሎት የሚሆን ተግባራትን ስናከናውን ከርመን አሁን ደግሞ ለእግዚአብሔር በተቀደሰች በዚህ በሰንበት ቀን ለፈጸምናቸው በደሎች ይቅርታን ለመጠየቅ እግዚአብሔር ለዋለልን ውለታ ምስጋናን ለማቅረብ ቀጣዩም ሕይወታችን በእግዚአብሔር ተመርቶ ክርስቲያናዊ የሆኑ ስነ ምግባራትን በሕይወታችን ውስጥ በመለማመድ ለወንድሞቻችንና ለእህቶቻችን መልካም ተግባራትን ለመፈጸም እንችል ዘንድ ጸጋውን እንዲሰጠን የምንጠይቅበት፣ የምንማጸንበት፣ የምንለምንበት እንዲሁም እግዚአብሔርን የምናመሰግንበት ዕለት ነው። ዕለተ ሰንበት እግዚአብሔር እረኛዬ ነው አንዳችም አይጎልብኝም በለመለመ መስክ ያሳርፈኛል በእረፍት ውሃ ዘንድ ይመራኛል መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 4 የተወደዳችሁ ወንድሞቼና በጎ ፍቃድ ያላችሁ ሁሉ ወደ መልካም መንገድ የሚመራን እግዚአብሔር ነው በተለይም በአሁኑ ወቅት በጣም ብዙ የሚባሉ ውዥንብሮች በበዙበት ዓለማችን የጦርነት ዜና በሰፊው በሚደመጥበት ዓለማችን በተለያዩ ምክንያቶች ኑሮ አስቸጋሪ በሆነበት ዓለማችን እውነተኛ እረፍት የሚሰጠን እግዚአብሔር ብቻ ነው። ለአእምሮ እረፍትን የሚያጎናጽፈን እግዚአብሔር ብቻ ስለሆነ እርሱን ዘወትር የሕይወታችን ማዕከል አድርገን መኖር ይኖርብናል። በዛሬው ለተሰንበት የተነበቡልን የእግዚአብሔር ቃላት በቅድሚያ የተወሰደው ወደ ዕብራውያን ከተጻፈ መልእክት ከምዕራፍ 6 ከቁጥር 7 እስከ 20 ላይ ያለው ሲሆን ይህም የእግዚአብሔር የተስፋ ቃል እርግጠኛነትን የሚገልጽ ሲሆን በሁለተኛ ደረጃ ሐዋርያው ጴጥሮስ የጻፈው መልእክት በመጀመሪያ መልእክቱ ላይ ማለት ነው ከምዕራፍ 3 ከቁጥር 8 እስከ 18 ላይ ተወሰደው መልካም በማድረግ መከራን መቀበል በሚል አርዕስት የሰፈረ ነው። የዛሬው ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 24 ላይ ያለውና የዘሪው ምሳሌ የሚለው ነው። በዛሬው ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ የእያንዳንዳችን ልብ ጉራማይሌ መሆኑን ለማስተማር በማሰብ የዘሪው ምሳሌን በመጠቀም ሕዝቡን ሲያስተምር እናገኛለን። በመጽሐፍ ቅዱስ አስተምሮ ወይም ደግሞ በትምህርት ቤትም ይሁን በማንኛውም የትምህርት መስጫ ስፍራ ወይም ማዕከል ምሳሌን ተጠቅሞ ማስተማር ልናስተላልፈው የፈለግነውን ጭብጥ ሐሳብ በሚገባ ለማስተላለፍ ያስችለናል። አድማጮቻችን ወይም አንድ መልእክት ልናስተላልፍለት የፈለግነው ሰው ሐሳባችንን በሚገባ እንዲረዳን ግልጽ ለማድረግ ስለሚያስችለን ምሳሌን ተጠቅሞ የማስተማር ዘዴ ማዘውተር ተገቢ ነው። በብሉይ ኪዳን መጻሕፍት ውስጥ ብዙ ምሳሌያዊ አነጋገሮች ይገኛሉ። ከሁሉም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አብዛኛውን ጊዜ በምሳሌ አስተምሯል። ምሳሌዎቹም በጣም የታወቁ ናቸው። ምሳሌ አስተዋይና ብልህ ያደርጋል፣ የማያስተውለውን ግን በድንቁርና ያጨልመዋል። ስለ ምሳሌ ምንነት ይህንን ያህል ካልን በዛሬው ቅዱስ ወንጌል ውስጥ የተጠቀሰውን የዘሪውን ምሳሌ የበለጠ ለመረዳትና ከሕይወታችን ጋር ለማዛመድ ያስችለን ዘንድ በውስጡ ያሉትን ገጸ ባሕርያትን መመልከት ያስፈልጋል። አንደኛ፣ ዘር፣ የምሥራች ቃል፣ የእግዚአብሔር መንግሥት፣ የእግዚአብሔር ፍቃድ፣ የእግዚአብሔር ትእዛዝ። ሁለት፣ መሬት ወይም አፈር፣ የተለያዩ ጉራማይሌ የሆኑትን ልባችንን ያመለክታል። በሦስተኛ ደረጃ ዘሪው እግዚአብሔር ሲሆን የተለያዩ አንደበቶችን ይጠቀማል። ቁጥር 1 በመንገድ ዳር ያለው ልባችን ቃሉ በልባችን ይወድቃል ግን አያፈራም። ቃሉን እንሰማለን ነገር ግን ወደ ልባችን ዘልቆ አይገባም። ልባችን ደንድኗል። ወዲያውኑ ዲያብሎስ እንደ ወፍ መጥቶ ቃሉን ከልባችን ይወስዳል። ይህም ባልተዘጋጀ ልብ የእግዚአብሔርን ቃል የሚሰሙትን የሚያነቡትን አንዳንዴም ደግሞ የሚያነቡትንና የሚጸልዩትን ሰዎች ልብ ሊያውክ ይችላል። ተራ ቁጥር 2 ጭንጫማ ድንጋያማ ልባችን። ቃሉን በደስታ ይቀበላል ነገር ግን ስር መሰረት ስለሌለው በቀላሉ በችግር በመከራ ይናወጣል። እንዲሁም የእግዚአብሔር በረከት ይፈልጋል ነገር ግን ዋጋ መክፈል አይፈልግም። እንዲህ አይነቱ ልብ ያለው ሰው በአንድ በኩል ክርስቶስን ለመከተል የሚፈልጉ ሰዎች ላይ ስደት እንደሚደርስባቸው አልተገነዘበም ይሆናል። በሌላ በኩል የጠበቁትን ቁሳዊ ጥቅም አላገኙም። ስለዚህ ያማራል፣ ይበሳጫል፣ አልፎም ተርፎም ተስፋ ይቆርጣል። ለአጭር ጊዜ ብቻ ይጸናና ነገር ግን እስከ ፍጻሜው አይጸናም። በሦስተኛ ደረጃ ደግሞ በእሾህ መካከል ያለው ልባችን የክርስቶስን ሕይወት በጥሩ ሁኔታ መኖር ይጀምሩታል። ነገር ግን የዚህ ዓለም ሐሳብ፣ የሀብት ፍቅር፣ ከንቱ ምኞቶች ማነቆ ይሆኑባቸዋል። እነዚህ ነገሮች ከእግዚአብሔር ቃል ይልቅ ፈጥነው ያድጉና መንፈሳዊ ሕይወታችንን ያንቁታል፣ ያለ ፍሬም ያስቀሩታል። በአራተኛ ደረጃ መልካም መሬት ያለው ልባችንን እናገኛለን። ይህንን ልብ የያዙ ሰዎች እግዚአብሔር የሰጣቸውን ስጦታዎች በመገንዘብ በስጦታቸው ሊኖሩ መሥዋዕትነትን ይከፍላሉ። እግዚአብሔር በሰጣቸው ጸጋ ያመሰግናሉ። በጸጋው በመኖር ፍሬን ያፈራሉ። እንዲሁም እንደዚህ አይነት ልብ ያላቸው ሰዎች መመሪያቸው የእግዚአብሔር ቃል፣ ቋንቋቸው ደግሞ ፍቅርና ዓላማቸው ቅድስና ነው። ታዲያ እኔና እናንተ የትኛው ልብ ይዘን እንኖር ይሆን? መልሱን ለእያንዳንዳችሁ ተዋለው። ይህ በዛሬው ቅዱስ ወንጌል ውስጥ የተጠቀሰው ምሳሌ በሁለት መንገድ በቀጥታ እኛን ይመለከታል። ሁለት ጥሪዎችን በቀጥታ ለእኛ ባደራነትም ያቀርባል። በመጀመሪያ እግዚአብሔር ዘሩን የሚዘራበት መልካም መሬት እንድንሆን ጌታችን ኢየሱስ ክርስቶስ ለእኛ ጥሪ ያቀርባል። እርግጥ ነው አንዳንዴ ልባችን ልክ በመንገድ ላይ እንደ ተዘራው ዘር ይሆናል። የእግዚአብሔር ቃል እንሰማለን ግን በጥልቀት ወደ ውስጣችን እንዲገባ ስለማናደርገው በዚሁ ምክንያት ክፉ ነገር መጥቶ በልባችን የተዘራውን ልብ ይወስድብናል። አንዳንድ ጊዜም ደግሞ ልክ ዛሬ ኢየሱስ እንዳለን በዓለም ጉዳዮች በመጨናነቅና በመጠበብ ሀብትን ለማካበት በማሰብ ከእግዚአብሔር ይልቅ የዓለምን ሀብት በምንሻበት ወቅቶች ሁሉ አፈር በሌለበት በጭንጫማ መሬት ላይ የወደቀውን ዘር እንመስላለን። ስለዚህም ልባችን ሁል ጊዜ በእግዚአብሔር ተኰትኩቶ ለእግዚአብሔር ቃል ምቹ የሆነ የእግዚአብሔርን ቃል ተቀብሎ ፍሬ የሚያፈራ ልብ እንዲኖረን እግዚአብሔር እንዲረዳን ልንለምነው ያስፈልጋል። የዛሬው ምሳሌ በሁለተኛ ደረጃ ጥሪ የሚያደርግልን ብዙ ፍሬ የሚያፈራ መልካም መሬት እንድንሆን ብቻ ሳይሆን ክርስቲያኖች በመሆናችን የተነሳ የእግዚአብሔርን ቃል መዝራት፣ በበጎነት መስበክ፣ መልካም የተባሉትን ክርስቲያናዊ ስነ ምግባራትን በሕይወታችን ለመኖር በመለማመድ ለሌሎችም እንድናስተምር ተጠርተናል። ስለዚህም በአጠቃላይ ዛሬ ኢየሱስ ጥሪ የሚያደርግልን መልካምና ፍሬያማ መሬት እንድንሆን ብቻ ሳይሆን ከዚያም ባሻገር የእግዚአብሔርን ቃል መዝራት እንዳለብን ያሳስበናል። ይህም በጥምቀት የተቀበልነው መንፈሳዊ ግዴታችን ነው። በተጨማሪም ኢየሱስ ንጹሕ የሆነ እምነት እንዲኖረን የቅዱስ ወንጌል ቃላትን በእምነት እንድንቀበል እግዚአብሔር መልካም ያልሆነና መልካም ፍሬ የማያፈራውን መሬት የመቀየር ኃይል እንዳለው ማመን ይኖርብናል። በዛሬው ዕለተ ሰንበት እንዲህ ብለን እንጸልይ። ጌታ ሆይ፣ በልባችን ውስጥ የተዘራውን ያንተን ቃል በደስታ ማጣጣምና መጠበቅ እንድንችል እርዳን። ቃልህን በትህትና የሚቀበል መልካምና ፍሬያማ መሬት በልባችን ውስጥ ፍጠርልን። መልካም እንግዳ ተቀባይ ይቅር ባይ ቃልህን አክባሪ ሆነን በመገኘት ቃልህን በታማኝነት መጠበቅ እንድንችል ሁሉ ጊዜም እርዳን። የሰማነውን በልቦናችን ያሳድርልን። መልካም ለተሰንበት ለሁላችን አሜን።
በተለያዩ አካባቢዎች ሆናችሁ ይህን ዝግጅት በጥሞና ለምትከታተሉን አድማጮቻችን በሙሉ በእያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ ከቫቲካን ሬዲዮ የሚደርሳችሁ የአማርኛ ቋንቋ አገልግሎት ነው። አድማጮቻችን ስለ ካቶሊካዊ ተሐድሶ እንቅስቃሴ በቂ ግንዛቤ እንዲኖራቸው ለማድረግ ከእንቅስቃሴው ማስተባበሪያ ጽፈት ቤት የተላኩትን መልእክቶች ከርዕሰ ሊቃነ ጳጳሳት ሐዋርያዊ ምክሮች ጋር በማድረግ በተከታታይ ስናቀርብላችሁ ቆይተናል። እንደሚታወቀው የካቶሊካዊ ተሐድሶ እንቅስቃሴ ዓላማ በመድኃኒታችን ኢየሱስ ክርስቶስ የማያቋርጥ መታደስን እንድናመጣ መርዳት በመሆኑ በምስጢረ ጥምቀት እና በምስጢረ ሜሮን የተቀበልነው የመንፈስ ቅዱስ ጸጋ ተዳክሞ እንዳይቀር የክርስትና ሕይወታችንን እንደ እግዚአብሔር ፈቃድ እየኖርን ከጊዜ ወደ ጊዜ መልካም ፍሬን ማፍራት እንድንችል የመንፈስ ቅዱስን ድጋፍ መለመን ነው። ይህ ታዲያ ጥቂት ክርስቲያኖችን ብቻ የሚመለከት ሳይሆን በምስጢረ ጥምቀት ጸጋ አማካይነት ኢየሱስ ክርስቶስ በመሰረታት ቤተ ክርስቲያን ውስጥ አባል የሆነን በሙሉ የጸጋው ተካፋዮች እንድንሆን ተጠርተናል። ኢየሱስ ክርስቶስ ቤተ ክርስቲያንን ሲመሰርታት በእርሱ ለምናምን ከአብ የተቀበለውን የመንፈስ ቅዱስ ጸጋዎች ሳያቋርጥ ወደ ዓለም በመላክ ዘወትር ይቀድሰናል። ሐዋርያው ጳውሎስም በዚህ የመንፈስ ቅዱስ ጸጋ እንድንመራና በእርሱ እንድንኖር እንዲህ በማለት ይመክረናል። እንግዲህ በመንፈስ ኑሩ፣ የሥጋንም ምኞት አትፈጽሙ እላለሁ። ምክንያቱም የሥጋ ምኞት ከመንፈስ ምኞት ጋር ተቃራኒ ነው። መንፈስና ሥጋ እርስ በርሳቸው ይቃረናሉ። ስለዚህ እናንተ የምትፈልጉትን ማድረግ አትችሉም። በመንፈስ ብትመሩ ግን የሕግ ተገዢዎች አትሆኑም። የሥጋ ሥራዎች የታወቁ ናቸው። እነርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጠላትነት፣ ንትርክ፣ ቅንዓት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እና እነዚህን የመሳሰሉ ናቸው። ከዚህ በፊት እንዳስጠነቀቅኳችሁ አሁንም ደግሜ አስጠነቅቃችኋለሁ። እንደነዚህ ያሉትን ነገሮች የሚያደርጉ ሰዎች የእግዚአብሔርን መንግሥት አይወርሱም። በመንፈስ ቅዱስ ጸጋ በመታገዝ የምናፈራቸውን ፍሬዎች እንደሚከተለው ይዘረዝራቸዋል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ደግነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደ እነዚህ ያሉትን ነገሮች የሚቃረን ሕግ የለም። የኢየሱስ ክርስቶስ የሆኑት ሰዎች ሥጋን ከፍትወቱና ከምኞቱ ጋር ሰቅለውታል። በመንፈስ የምንኖር ከሆነ በመንፈስ እንመራ። አንዱ ሌላውን ለጥል በማነሳሳት እርስ በርሳችን እየተቀናናን በከንቱ አንመካ። የሐዋርያው የጳውሎስ መልእክት በምዕራፍ 5 ከቁጥር 16 እስከ 26። እያንዳንዳችን ከእግዚአብሔር በተሰጠን ልዩ ልዩ ስጦታዎች በመታገዝ እግዚአብሔር ደስ የሚሰኝበት መልካም ሥራዎቻችንን በፍቅርና በቅንነት ማበርከት እንድንችል የመንፈስ ቅዱስ እገዛ ያስፈልገናል። ማንኛውንም አገልግሎት ማበርከት እንድንችል ከሁሉ አስቀድሞ የስጦታዎች ሁሉ የመጀመሪያ ስጦታ የሆነው የእግዚአብሔር ፍቅር በልባችን ውስጥ እንዲሞላ ከመንፈስ ቅዱስ ጋር ኅብረት መፍጠር ያስፈልጋል። ሐዋርያው ጳውሎስ ወደ ሮም ሰዎች በላከው መልእክቱ በምዕራፍ 5 ቁጥር 5 ላይ በተሰጠነ በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለሞላ ተስፋው አያሳፍርም። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ካቶሊካዊ ተሐድሶ እንቅስቃሴን በማስመልከት እንደ አውሮፓውያኑ አቆጣጠር ህዳር 15 ቀን 1986 ዓመተ ምህረት ለኢጣሊያ ካቶሊካዊ ተሐድሶ እንቅስቃሴ ባስተላለፉት ሐዋርያዊ መልእክታቸው በመንፈስ ቅዱስ የመታደስ ዋናው ምክንያት እንደ መንፈስ ቅዱስ ፈቃድ ለመኖርና የማያቋርጥ መንፈሳዊ እድገትን ማምጣት ስጋዊ ምኞቶችን በመቋቋም ለእግዚአብሔር ፍቅር ራስን ክፍት ማድረግ ነው ብለው ነበር። ይህን ውስጣዊ መለወጥ የህይወት መፈወስን እና አዲስ መንፈሳዊ አስተሳሰብ ማስፋፋትን እንደ ክርስቲያናዊ ጥሪ በመውሰድ ሐዋርያዊ ምስክርነትን ለመግለጽ ለሚሹ ምእመናን መንፈሳዊ ተሐድሶ የህይወታቸው ዋና መመሪያ እንዲሆን ያስፈልጋል በማለት ምክራቸውን ለግሰው ነበር። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ሐዋርያዊ መልእክታቸውን በመቀጠል ዛሬ ካቶሊካዊ ተሐድሶ እንቅስቃሴ በቤተ ክርስቲያናችን ላበረከተው አስተዋጽኦ እና ላስገኛቸው በርካታ ፍሬዎች በሙሉ እግዚአብሔርን አመሰግነዋለሁ። ሁለተኛውን የቫቲካን ጉባኤ ተከትሎ የመጣው ይህ መንፈሳዊ እንቅስቃሴ ለቤተ ክርስቲያናችን ልዩ የመንፈስ ቅዱስ ስጦታ ነው። በዘመናችን የቤተ ክርስቲያን ታሪክ ቁሳዊነት እና ዓለማዊነት እጅግ ገኖ ለመንፈስ ቅዱስ ተገቢውን ምላሽ እንዳይሰጡ የብዙዎችን ሕይወት ባዳከመበት ጊዜ ካቶሊካዊ ተሐድሶ እንቅስቃሴ ብዙ ክርስቲያኖችን ከጥፋት በመታደግ ብዙዎችን ወደ እግዚአብሔር የፍቅር ጥሪ በማምጣት ትልቅ ሚናን በመጫወት ላይ ይገኛል ብለዋል። የተወደዳችሁ አድማጮቻችን፣ ካቶሊካዊ ተሐድሶ እንቅስቃሴን አስመልክተን ያቀረብነውን አጭር ዝግጅት በዚህ እንፈጽማለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ፣ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።